አድማጮቻችን ክፍል 2 መደበኛ ፕሮግራማችን አሁን ይጀምራል። በመጽሐፍት ዓለም ፕሮግራማችን በፋሲካ መለሰ የተደረሰውን ከኛ ልጆች ጋር መጽሐፍ ትረካ ክፍል 19 አሰምተን የጠቅላላ ፕሮግራማችን ፍጻሜ ይሆናል።
ግንጣዊት ቅርቃቴና ተጀት ሲያማስን ሲያራባን ረግሞ ፍነው ፊት የሱዚ ዋገድ አጋጥሮ ተብዝበት አጥተን ብንነሳ ነኮልናል ብለን ተስግነው ተነስተው ዳጣን ውዳን አዝባዥን አዛዥ ሆነው በሙሉ ባለስልጣን እናት መጅነቅታችን እኛን የነካን እነግራችኋለን እናንተ ብትነቁ መንቃታችሁ አይቀር በትዕግስት ጠብቁ ብለው ተከሚነ ወደ መኝታችን ወደ ግዳታችን ወደ ግዳታችን አድማሱን ፈልጋ በኃይል ትብላ ጦራት ፈነስት ሳይደርሰን የቀረ ምናምን ተሰራ ትወርዳለች አሉን ገነት ተመሬት ልታድለን ትፍት ልትሰጠን ሀሴት ሰላም ልትነግር ሊያከትም ጦርነት በወርቅ በእንቁልነት ልንመስል ማዕበቱ ከምዝበራ ጋር ልንሰናበት ለአንዴም ለሁሉም ልንወጣልነት ይህንን ምስራች እያወሱልነ ሲነጋ ሲጠባ በጣም አንደበት ጆሯችን ደለበ ሰባ እንደመስት ለገነቷ ፈንታ ለካፍ ሲኦል ወርዳ ግን እኛ ጠበቅነ አበዛነ ፍዳ የፋሲስቶች ተስፋ የተንቆጠቆጠ በዲስኩር ምንሜና እያደር የሚርቅ እንደ ሰማይ መና እንኳንስ አካላት ተራ በልጅና ወግማይረግ አውልቆ ነበሰ ገበና ነፃነት ሀልነት ተፈጥረው በአንድ ላይ እናቸው ማራኪ ስማቸው ሰው ገዳይ ለእነሱ ያደረ ምንኛ ማሰነ ተመዝገቡ በፊት እየተኮነነ ተኮኖ መዝገብ ሙቶ ህይወት መንሳት ጠብቆ መለምለም የተፈጥሮ ስርዓት የሚሆን ዘላለም መታፈን መረሸን መዝልዝል መገደል መጠበስ መታመስ መቀጥቀጥ መረገጥ መሰደድ መዋረድ መታፈን መመተር የመከራ ቁማር የጥፋት እንግዛ ይነበብ ይነበብ ስንት አመት አለፈ እንግዲህ ስ ይብቃ ታምር ይነበብ ነው ለቀይ የተጣፈ ባርነት ግብነት ነፃነትን ማርከው በረቱ ጠንፏቸው ካባ ጀርባን አጥልቀው ፍታን ደርበው ጫማን ተቀምተው ውለው ተፋፍለው ባርነት አምሳል በነፃነት አምሳል ተናጥቀው ደፍረው ከቷን ስታትን የእኛን ነፃነት ለዛዋ ለሀይዋ አንደው ምልክት ሰላምን የሚያወርድ የሚያጠል መረድ አጀብ አጀብ ዲሞክራሲ ተመስኮ የመጣች በራሲ ሀሳብ የመሲህ የቀን ተይዚ ሲያኮ ግሻኮ የመረጡልንን ከመሰረበትን የሰየሙልንን ለመሰሰየምን ያሰቡልንንን እሺ በጎታለን ነፃነት ታጣ እንጂ መብትማ ሞልቶለ ዘመናዊ መጣብን ዘመናዊ መኳንን ትናንተ ጌቶቹ እንግዲህ አይመችም ለእናንተ ታይታችሁ መጡብን ብለን እንግዲህ እንናገር ካፋችን አይወጣ የእናንተ ነጻነት ተስፋ እኛን ይመጣ ብድር ይቀራል ይወረዳባ አልገባነ ብሏል ከቷል ተሰባምንም የእናንተ ይት ባህር የእናንተ አማርኛ ብንጮህ ብንታክት አልተማርንም እኛ ሰላም ካለመስጠት እጅዘርጓላችሁን እጅስጓላችሁን እጅሰቶ ሰላም ታባት ያልቆየንን እንዳንጎንበት ዝናራችን ያለን ዝናር እንዳንፈላ ተቁጠበጠብን ፀሐዩን ጋር ፎጥታላችሁ እንድንደፍተግብ ራሳችን ፀሐይ ችል የሚያንገለግብ እናንተስ ይዛችሁ ባለጥቆብ ጭንቅላት የማያሳስብ ምንኛ ይገርማል ያበጁ ድምፅራት መስራት ክራቢያ ይሁነውን ለመግዴት የሚና ወቅት የአእምሮ ስጌት የመብሽ ነፃነት ማሰሪያ ብንበነት ምንኛ ስርዓት ምኛ መንግስት መሰረቱ ጦርነት መቃን ጉበኑ ሞትልቂት ጣራ ግድግዳው ረሃብ መቅሰር መዋቅር የሚሉ ጉግማን ጉድ ተራሰፎ እንደ መርግ ወኒ መጣች እንደ ሰፍነግ በአንዳ አፍር ሆኖ ሻያደርግ መከታ ረፍቶ ከለላ ጥግ እንባሴ ረቀሽረቅ እንደ አፍላግ የህፃናት ያሩዝ ለጤንጂ መቆነን እንደቁጂ እንደጋኔ መዋቅር 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 የትኝት መዋቅር በየብ ባይቤር በባህር ሀሳብን ተከተል ተከድሞ ባርምሞ ህሊና ላይ ማስር ብሎ ተፈጽሞ ልብን ሲያሸልበው ያለውን ታድሞ ወሽ ድብን ሲሉ ተራሞ ተራሞ የህይወት ምልክት የነፍስ ጠብታ ተዋግሮ አስትሞ ምን ከተከለከለ ምንኛ ተቋናነት ናያ ለጆሮአችን ዘቁም ወንድን ለአፋችን ሀድያ በየቦታው ተንተያ አዌ አንዲት ምራፍ መስተናገሪያ ምስርን ሆአሯን ለውጣ ወደፋን አስረዝማ አመት ሲለጠጥ እንደ ጎማ ሌት ተቀን ጸባቅለው ባልመሃል ነጋ ተጣልተው የሚገላግል ጠፍቶ ዳኛ ደግሞ መምተኛ አባቤ ጎት መጋኛ ከመስኮ የመጣ ቁራኛ አዚንቶ ግን ሳይን ዛጂ በስጋችን አዛዥ በነፍሳችን አዛዥ በጭቃችን አዛዥ በአእምሯችን አዛዥ በማሰባችን አዛዥ በቤታችን አዛዥ በንብረት ሁሉ አዛዥ በልጃችን አዛዥ ዲሞክራሲ ወላ ከተማል ቃረ ይዥ ስትሩት ተጠራምታ ስትል ጥርዥ ብርዥ ዋዬ ወዮ የኢትዮጵያ ህዝብ የአረበኝነት ድርሳን የጀግንነት መዝገብ ተስተጋርተህ ባሲኝ ነበር ለጥቱ ዛዛ አፋጠሩ ፋርሙ ላባደር ከጨምቆ አውንቶ የተተክለው ፈሩቅ የሚጣሩ እንጣዋይ ተሰራርተው ከጥራ አርያን የሚፈካከሩ ከምጣት በኋላ ባት ወደ ነብሱ ኖ አይን የሚያይባት ምድር ሰርፋቸው የእናንተ ነው አሉን ምርቱ ምሬ ምድሩ ባለጠጋ ሆነው እነሱ በቆሙ የእናንተ ነው አሉን ሞገስና ትሩ እነሱ ባሄዱ እነሱ ባማሩ የእናንተ ነው አሉ ወበዙ እንደሰኝ ታወዙ ሁሌ ሲወደዱ መንጋፋሪት ብሎቻ ጠራቸው አንድ ስጡ ብቻ ቋንቋቸው አንድ አምጡ ብቻ አስቀድሞ ቁጣ ባጃ አርቲቡቲ ለገጃ አምጡ 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 ነጋ ጠባ ተቦትቦቱ ሰማይ ውጡ ምድር ፍረሱ ሀገር መሬቱን ቋጡ ብቻ በቤቱን አምጡ ብላችሁ አምጡ ብራችንን ሰጠነ ጉልበታችንን ከሰከስነ ወረት ታማቀጥነ ይብሳታን ታያለ ሀገርኛ መስሎነ ሀገር ያከርን መስሎነ ልጅና ታክት ብለነ ክብራችንን ሰጠነ ሀፍረት ተቀበልነ ወቅታይታችንን በካለወጥነ አሜን አሜን ብለን ስንቀሱለት ጊዜ የተባለ ግብ ሊጠይቀን ገባ በጥር ላይ በህል የተገበርንማ ምን ቀረንተ ሀገር ጠጅበዛ ጅጉበዛ ያደረጉን አሻንጉሊት ኢትዮጵያን እያጣላት አለ አሉ እናንተነ የፈርጓቸውና ሀገርማ ጠፍታ በዚያ ሰሞን ስንላትል ስንካለብ ታይቷል አሉ ዱካ ወደ ቱባ ወደ መስኮል ንሳቦ በዝ ፍለጋ ነትንክ ዘገር ሀገር ጠፍታ እንዴት ትቀር በአንድነት ተነስተን ታልወጣን አርባ ሀገራት ትገኝ ብንፈት እንገባ ተነስ ቤት ሲተኮስ ሀገር ሂደን የአባት ታሪክ ዳዋ ሳይለብስ ደብዛው ሳይጠፋ ሳይረም ተነስ እሺን ተዋት እስኪያው እንደት ከባሽ ጋር ትሞዳሞድ እንዲህናት ያንዘ ዘመድ የጀግና ክብል የጎበዝ ገዲሃን ጌጥ የታጋይ ዘመድ እንዲህናት ያንዘ ዘመድ እስኳን ይዘት በሻውጣ በሻውረድ በስግል ስኖት በገድል መንገድ የፈላቱ ያላቡ የባሽት ጋር ያሉ ህግኝት በቃኝ ላማ ተበክታኒ መጤም ተራ ነው እንዳባት ማሉ ተነስ ቤት ሲተኮስ ላገ ሲሄድ አገር ስትሆን ማፍሮ ሰው ሲቀቀ እንደ ንሮ ወና ባቸው አልቀመጥ በላቸው ፍልጠት ወጥተን ሁለባቸ ያንበሳ ልጅ ኮረምቱ ሲገርም ሲደግም ሲጣላ ማሽነቱ እሳት ባህለን ልክልክ ሲመሬቱ ወኒና ባ ሲሟቱ መምረት ሲመጣ ተውለቱ የጀግና ልጅ የተዋቱ አገዳሚ ለይ እንዳባቱ የባህል ዛትነቱ የባህን ዳረባይ መክፈቱ የማይታጠፍነቱ ተነ ተፋሽታን ጋር አጠበ ይጠራሃል ደኑ ይጠቅሰሃል ዱሩ ተመሸገበቱ ያባስ ጀግንነት ቁርአንና ክብሩ ሙታንታውን ተው ቁንጣው መቸበጀ ሱሪ ነው ታሪክ ሞገስ የሚፈጥር እግርህን ንቀሰው አየሩን ይዳሰው አማጫው ጥርስ ቀዳሚ አፍልቀው ይመረብና እንዴ እስኪ ታጠቢ አካል የማናይ ምግሪቱን አውዳት አደፌ ፊቴ እስቲሚየው ከርካይህን በእናት ጎራ በአባትከይ አንሳሹበትን አብሩበት ቦታ የፋሽስት እንግዳ መቻለው ይሉኝታ ስራችን ቆመቆመ ያማረውን አጣጣም ምን ቀረነት ነገሬታ ቤት ሚሄድ እንጂ ምን ደመው በመታ ጥቂትን ላቀው ላካቱኖ ሚጨኝባ ካደርሰው ተመስሮ ተደማማ የኛማ ባላንጦች ተግሳጽ አይገባቸው ቡቲክናችንም መቼ ጠቀማቸው ግንባር ነው የሚፈሩት ብርክ የሚያስይዛቸው ግንባርህን አሳያቸው መግባርህን አስተምራቸው አይታቱ ፋሽስቶች ታሪክ የመርምሩ የቆየ የቅድም የአገሬ ልቡና ለፋሽስት ሲሰግድ ለባንዳ ሲሳለም አልታይ ነው አልተሰምቶም አልተጥፎም ተነስ ቤት ሲተኮስ አገር ሂደት የአባት ታሪክ ዳዋ ሳይለብስ ደብዛው ሳይጠፋ ሳይረም
ከመጽሐፍት ዓለም ፕሮግራማችን በእውነተኛ ታሪክ ላይ የተመሰረቱ ልቦለዶችን የኢትዮጵያ ታሪክ ባህልና ማህበራዊ እሴቶችን እንዲሁም የሀገራችንን የጀግኖች ታሪክ የሚያወሱ መጽሐፍትን የምንተርክበት ነው።
እውነተኛ ታሪክ በፋሲካ መለሰ ሚያዚያ 2008 ዓመተ ምህረት አዲስ አበባ መታሰቢያነቱ ለባለ ታሪኮቹ ለሚያ ልጆችና ለውድናቴ ለወይዘሮ ተዘራ ወርቅ ደምሴ ክፍል 19 ከሲቲዩ አቤት ተመልሰን ጎንደር ስንደርስ ጋሽትና ቤተሰብ ለምሳ ይጠብቀኛል ብሎ ያደርኩበት ሆቴል ጥሎኝ ሄደ። ለምን ቤቱን እንደማያሳየኝ ከመነሻው ጀምሮ ይገርመኝ ነበር። የሩቅ ዝምድና እንዳለ ነግሮኛል። ሆኖም ቤቱ ሊወስደኛል ፈለገም። የደረስኩበት መደምደሚያ የሰውየውን ተጠራጣሪነት ነው። ጋሽትና ስራ ሁሉ በጥንቃቄ ተሞላ ነው። እሱ እንዳለው የጋሽ መስፍን ውለታ ስላለበት ነው እንጂ በፍጹም እኔን ታገር ለማስወጣት ሊሞክረው እንዳልፈለገ ያስታውቅበታል። ያን ቀን ከሰዓት በኋላ ካልቤርጎ ሳልወጣ ዋልኩ። ማታ ላይ አስጠርቶኝ ቢራ እየጠጣን እያለ አንድ በመሐከለኛ እድሜ ያለና አንድ ወጣት ልጅ ሰላምታ ሰጥተውት ራቅ ብለው ተቀመጡ። ወዲያው ጋሽትና ጮክ ብሎ ኑ እንጂ እዚያ ይሻላችሁ ስላላቸው ወንበር ስበው ተቀላቀሉን። ቡና ቤት ውስጥ ብዙ ሰዎች ይስተናገዳሉ። አንድ ጥግ ላይ ሲቪል የለበሰ ታጣቂ ከሁለት ሰዎች ጋር ቁጭ ብሎ ይጠጣል። ሰዎቹ እኛን ከተቀላቀሉ በኋላ ከነሱ ጋር ነው የምትሄደው ብሎ ያረፈ። በጣም ገረመኝ። ስራቸው ሁሉ የሰላይ አይነት ነው። የተቀጣጠሩ ላለማስመሰል ነበር ሁለቱ ሰዎች ፈንጠር ብለው የተቀመጡት። ጋሽትናም በአጋጣሚ ያገኛቸው ለማስመሰል ነው ከኛ ጋር እንዲቀመጡ የጠራቸው። ምንም እቃ እንዳትይዝ፣ ሌሎች ሁለት ልጆችም አሉ። ወደ ሁመራ ነው የምንሄደው። ከነገ ወዲያ ንጋት 11 ሰዓት ተኩል ላይ ለባብሰ ጠብቀን መተን እንጠራሃለን አለኝ ሰውየው። ትንሽ እንደቆየን በጊዜ ተኛ ስላሉኝ እዛው ትቻቸው ወደ መኝታዬ ሄድኩ። ጠዋት አልጋዬ ላይ እንዳለው ጋሽትና መጥቶ እንደተለመደው ይዞኝ ሲዞር ዋለ። 10 ሰዓት አካባቢ ተሰነባብተን ለመጨረሻ ጊዜ ተለያየን። ጊዜ ያለፈባቸው ጋዜጦች ገዝቼ ስለነበር እያነበብኩ አመሸው። 2 ሰዓት ላይ ራቴን አልቤርጎ ውስጥ አዝዤ እየበላው በሩ ተንኳኳ። ይግቡ ስል ከአስኮብላዬ ጋር የነበረው ወጣቱ ልጅ በሩን በርግዶ ገባ። አይኑ ፈጥቷል፣ ድንጋጤ ወሮታል። ጋሽትና ልኮት እንደመጣ ነገረኝ። ምን አለህ እንኳ ሳለው እኔን ሊወስደኝ የተነጋገረው ሰውዬ ባልታወቀ ጉዳይ እንደታሰረ፣ የእኔ ጉዳይ እንዳልተሳካ፣ ለማንኛውም አልቤርጎ ቀይሬ እንዳድርና ከቻልኩ በማግስቱ አዲስ አበባ ተመልሼ እንዲሄድ ትንፋሹ ቁርጥ ቁርጥ እያለ ነገረኝ። ፍርሃቱ እኔንም አስፈራኝ። የበላሁበትን እጄን ፊቴ ላይ የጠረኩ ይመስለኛል። ምን እንደተፈጠረና የነገረኝን እንደገና እንዲያብራራልኝ ከመጠየቄ በፊት ለናደር እንኳ ሳይለኝ በፍጥነት ጥሎኝ ወጣ። ጋሽትና ሰው ከመላክ ለምን ራሱ እንዳልመጣ ሁሉ ገርሞኛል። ያማለያ ራሴን ለማረጋጋት ሞከርኩ። ሆኖም ቁጭ ብዬ ማሰብ አልፈለግኩም። አንዱን ሱሪዬንና ሸሚዜን ደርቤ የለበስኩና በትርፍ ያስኩትን የውስጥ ሱሪ ካልሲና የትምህርት ቤት ማስረጃዬን አጣጥፌ ጃኬት ኪሴ ውስጥ ከተትኩ። ጋዜጣውንና አንዱን ትርፍ ጃኬት ፌስታል ውስጥ ትራስር አደረግኩና ቀስ ብዬ ወደ ቡና ቤቷ አመራው። ያለብኝን ሂሳብ ከፍዬ በጣም ተረጋግቼና እጄን ኪሴ ከትቼ ወጣ ብሎ እንደሚመለስ ሰው ቡና ቤቱን ለቅቄ ወጣው። ወደ አውቶቡስ ተራ የሚወስደውን መንገድ ይዤ በቀስታ ተራመድኩና እግሬ ያደረሰኝ አንድ ቅያስ ላይ በድንገት ታጥፌ ድቅድቅ ጨለማ ውስጥ ገባሁ። ከዚያ ፍጥነቴን ጨምሬ ሆኖም ሳሮጥ ወደፊት ገሰገስኩ። ልቤ በፈቀደው ቅያስ እየታጠፍኩ ከአካባቢው ራቅሁ። አልቤርጎ አገኛለሁ ብዬ መብራት በብዛት ወዳየሁበት አቅጣጫ ስጓዝ በድንገት የጠላና የአረቄ መሸጫ ቤቶች አካባቢ ደረስኩ። ይህን ጊዜ አልቤርጎ ፍለጋ መሄድ እንደሌለብኝ ሐሳቡ ብልጭ አለልኝ። ፍጥነቴን ቀንሼ ግራና ቀኝ እያየሁ ሲሄድ አንድ ፈንጠር ያለች ቤት ደጃፍ ላይ አንድ ሴት ቆማ አየሁ። ምንም ሳላናግራት ገፋ አድርጊያት ወደ ውስጥ ገባሁ። የእንጨት አግዳሚ ወንበር ቢኖርም አልጋው መሃል ላይ ጉባልኩ። ሴትዮዋ ሴትኛ ዳሪ ነች። እኔ ግን ሴት ፈልጌ አይደለም የገባሁት። በዛ ሰዓት ሴት የሚያሰኘኝ ሁኔታ ውስጥ ልሆን አልችልም። በጠለቤቶቹ በኩል ሳልፍ የመጣልኝ ሐሳብ ነው። ፍተሻ ባለበት ከተማ እንዲህ አይነት ቤቶች የተሻሉ እንደሆነ ቀድሜም ቢሆን አውቃለሁ። አልቤርጎች ብዙ ጊዜ ፍተሻ ይካሄድባቸዋል። ለዚህ መስተኛል ሐሳቤን እዛው ቀይሬ በደመነፍስ ሴትዮዋ ቤት ጥልቅ ያልኩት። ድንገት ገፍቻትና ልግባ ወይ ብዬ ሳላስፈቅዳት አልጋዋ ላይ ጉብ ስላልኩባት የዛሬው እንግዳስ እብድ ነው መሰል አይነት ተረባቢጤ ጣል አደረገች። እኔም አልፎ አልፎ የምቀልደውን ቀልዳሽ ጎደጎድኩት። ሴት ጋ ከደረስኩ ዓመት እንዳለፈኝ በፍጥነት በሩን እንድትዘጋና ልብሷን እንድታወላልቅ እሷንም ቤቱንም አልጋውንም በጠቅላላ እንደገዛሁት ድፍን 10 ብር ሰጠኋትና የትልቅ ሰው ልጅ ስለሆንኩ መልስ እንደማልቀበል ነገርኳት። ብሩን የመመንጨቅ ያህል ተቀበለችኝ። እንዳታብል የጌታ ልጅ ነኝ ብለሃል፣ መልሱን አልሰጥህም አለችኝ። የትልቅ ሰው ልጅ ነኝ ባልል ኖሮ መልስ ነበረኝ ማለት ነው። የጌታ ልጅ ቃሉን አያጥፍም አልኳት። ከዚያ በኋላ ምኑ ቅጡ፣ ሳቅ በሳቅ ሆነች። ቤቱን ተቆጣጠርኩት። ከሰል ተቀጣጠለ፣ ቡና ተፈላ፣ ወጥ አሙቃ ራት እንብላ ብላ አቀረበች። አንሶላ ተቀየረ፣ የሸመታ ቢሆንም የጎንደር ጠላ ተጠጣ። የክት ጋቢ ወጣ። ከደቂቃ በፊት የሰፈረብኝ ድንጋጤ ብዙም ሳይቆይ ጥሎኝ ጠፋ። ሆኖም ሁኔታው ትዝ ሲለኝ ጥሩ ጥሩ ቀልዶችን አልፎ አልፎ ሲያስጨነግፍብኝ ይታወቀኛል። ድንገት ሐሳብ ይዞኝ ዝም ስል ምን ነው የጌታ ልጅ ተጫዋት እንጂ ትለኛለች። ሴትዮዋ በእድሜ ጥሩ አርጋ ትበልጠኛለች። እድሜዋ 40 መጀመሪያ ሳይሆን አይቀርም። ቆንጆ የምትባል አይደለችም፣ ምናልባት ኑሮዋ ይሆናል። መሐከለኛ ቁመት አላት። ፊቷ ምጥጥ ያለ መሳቅ የምትወድ ነች። እሷ ልጥ ብላ ተኝታ ሲነጋላት እኔ አሁንም ስባንን አደርኩ። አስኮብ ላይ የታሰረው በምን ይሆን? በዚሁ የማስኮብለል ሥራ ይሆን ወይስ በሌላ ጉዳይ? የጋሽ ጽና ነገርም እንዲሁ ሲገርመኝ አደረ። ኩብለላው ቢቀር ወደ አዲስ አበባ የምመለስበትን መንገድ እንደማመቻቸት የማላውቀው ከተማ ውስጥ እንዴት እንደጣለኝ ሳስብ አበሳጨኝ። ራሱን ላለመነካካት የጥንቃቄው መጠን ገደቡ ያለፈ መሰለኝ። በኋላ ቆይቼ በሱ ቦታ ሆኜ ሁኔታውን ሳስብ ጋሽትና ልክ ነበር። ያ ክፉ ጊዜ ማስኮብለል ይቅርና ትንሽ ጥፋት እንኳ ሕይወትን የሚያሳጣ ነበር፣ ያውም በመላኩ ጎንደር። ለእኔ ሲል ደግሞ የሕይወት መሥዋዕትነት መክፈል የለበትም። የሩቅ ስብድና ቢኖረንም የት ያውቀኝና ሊነጋጋ ሲል መናኸሪያ ሄጄ የአዲስ አበባን አውቶቡስ ልይዝ አሰብኩ። ትራንስፖርት ደግሞ እንደ ልብ ስለማይገኝ እዚያ ስንቀዋለን ሌላ ጣጣ እንዳይመጣብኝ ሰጋሁ። በመጨረሻ ያን ቀን ትኬት ገዝቼ በሚቀጥለው ቀን ለመጓዝ ወሰንኩ። አስተናጋጄ በጠዋት ተነስታ ተጣጥባ ቤቷን ከጠራረገች በኋላ አልጋ ላይ ንቅንቅ አለ ማለቴ እንደገረማት ከፊቷ አነበብኩ። አልጋው ላይ እንዳለሁ መጋረጃውን ገለጥ አድርጌ የምትሰራውን በትኩረት እመለከታለሁ። ምን እንደሚገርመኝ ታውቃለህ? የምስኪኖች ቤት ሲባል አንድ አይነት ነው። ቤቷ ጠባብ ነች። የክፍሉን ግማሽ የያዘው አልጋ ነው። ከበሩ ፊት ለፊት የዛገ ይሁን የወየበ የአረቄ መደርደሪያ አለ። ከአልጋው ግርጌ ትልቅ የእንጨት የልብስ መያሻ ሳጥን፣ አጠገቡ የውሃ እንስራ፣ የእንስራው አናት ላይ የእንጀራ ሌማት፣ የአግዳሚው መቀመጫ ስር ቆሻሻ የእጅ ማስታጠቢያ ማንቆርቆሪያ፣ ግድግዳው ላይ የማርያም ስዕል፣ አልጋ ስር ደግሞ የአገር ዕቃ እንደሚኖር ገምቻለሁ። የተፈለጠ እንጨት፣ አሮጌ የመኪና ጎማ፣ ያለቁ ጫማዎች፣ የቡና ረከቦት፣ ጀበና፣ شكلنا بردس وا يزاريو السنجدا بلتوم تتتوم عدروم كبيتا يوتامن دي إيالج ما يترب ستجمر بعلم مدكود يمال سمت كونتراتين عرازمي ملوكات اندم غزاتنا قرقوات فاقروك اللازي عرقهونو عينت ملاش تتتشي تسمامان غوربيتو جاسيتين ياداريوج هون ما هون مي مطالو بمقارجا إيا تكلل فتجبك علو ولكن زي بنا تطرطا كوش ذاك تابين هيدان لج تكلم اكزات موطعات نبربين كان موطعاتي بفيت لما استمامينيا أصر برسطوات عبيد في طوالا يايو الدستا كفونجرا عند لج اند الترالين عدرفكونا الجوني جيهدكو أوتوبس تراس درس يما توسقات اندقان اغر الشابين يمتاسر يمتاسر مسترين يام هونو يكبريو يتبه بردب دابي بجيلاي سلان ببر لمكرا كاريا اندمي تقمين يو كالو كبالي دولو بيطيكم شجر اندم ما عمتا قرطوين يال بلجو اكتا جامري النت يالمنم شجر تجيز قرردك عند بنا بيت قبتن لسلسة تطتن شنت بيت تتاكمي فمتان ببتوني تا تملس تجنكا تتبا مساء الزقاش تالج وطوا بزوم بايت عفتم يمكن مرشاش الجرس سلال لبين تروارجي بلاوز كتاب بوالا بنا مافلات يسوى ترامونون ستنقرين كوربيتو تشوف لمي متو جانكين الفو الفو يلبو دايشي متا مقارجا زكتو مقامت يتلم مدامونون نقرشي سلزي مقارجاون كتاف اسكتاف زكتشي دمسينات بتشي قادم بيه قويو ورياتشوني كدوتال بتالي عندوا يماتا دنبنيوا انديت انديت انتاد الرقات بمياسك ونيتا تتنتنو نبر يوتاتشو يمي تعفتو اندي هينت وريسي عورو مستلي تقارقو تاريا بمني سكالو ينيوا سيتيو بناون اكالبانو يفلاتشو شواتاتشو انسايتاقبو سبتاتنو ليلوت ايينت لغيزيو لتنيوات يفلقو وندوج كساعت بوالا غورا مالتاتشو نبر غنا اغراتشون سدد سيادرقو شنتبيت يالكي مثل سوال يالك تملساتشو عالك مشت سيد يمي متاوسو بزاد تلش عمرا بيتوان زقاج انهم ملونت عالنتين اغنيو يقول جامسون دهونيش اقبتان دفتاتش جوش اندالواتنا لنناتوات تاچو اندمتاچا وراشي انيم كادي سابابا اندمتاو دبرا تابور زمت دمت ايك اسببي اندال تساكا وقات يقون درادوار نچا انتن كدبرا تابور اسكر تايمتاچ اللين بلاق اللدش كتن انتن ناو بلتا بيتون اهموك نوامشن لبيت من نساس سلال لبي بكي زيتانيان وفتاين شاجة بطوات تنستا ونافلتا قرسين أبلاتشي رجم جزي موقات يهل سلييات هودي بابا يسوا بايبس السوا سلمات تاوك أولتاوانا لاتتكالي مستنقلوا همسا برسساتات درقاك الرج الكفرقا لديك إكاوت يهل أنقتين سامتشي بقد اللاك إكيات وداوتو بسترا أكناو مالك يابلي اللو يكي اللالي أسلتش في التشاية تمرر بسلام أجري قباو ليلة ولتنيا مكرا لمادرك قاش مسفن بفلقم أباتي ثلاث تسماما يسدتو نقر بزيو تقواجة أسكوبلاي يتسرو بكونترباند نقد تكسو بيهنم عندسو كاقر انديوتا أرقال بميلم يتر التاريخ السنبر يكونترباندو كس ماسرجا بيجنيبتم يماسكوب للون ونجلا سايامن كرالو ولتامد اند تفردبت يسمو بمسلنيان يماتات مرتبت لمن مزقب يزيو الفوال بوزاني خوني مقويت للي اللبين سرام فلق جمرك لسامنتات اقريس كينكا تنكراتتك عندكن አባቴን ካገኘሁት ብር ቢሰጠኝ ብዬ መስሪያ ቤቱ እርዳታ ማስተባበሪያ ኮሚሽን ሄድኩ። ዋናው በር ላይ በርካታ ወጣቶች ማስታወቂያ ሲያነቡ አየሁ። ተጋብዬ ስመለከት ለሬዲዮ ኦፕሬተርነት አስረኛ ክፍል ያጠናቀቁና ከዚያ በላይ የሆኑትን አሰልጥነው እንደሚቀጥር የሚገልጽ ማስታወቂያ ነበር። አይኔን ማመን አልቻልኩም። ከምግብና ከመኝታ አገልግሎት በተጨማሪ የኪስ ገንዘብ እየሰጡ እንደሚያሰለጥኑ ይዘረዝራል። እኔን አስበው ያወጡት ማስታወቂያ ነበር የመሰለኝ። ያን ድል በጭራሽ ማጣት እንደሌለብኝ ለራሴ ነገርኩት። ያባቴ መስሪያ ቤት ስለሆነም በዘመድም ቢሆን ስራውን ማግኘቴ እንደማይቀር አሰብኩ። ወደ ውስጥ ገብቼ አባቴን ስጠይቅ ክፍለ ሀገር ሄዷል ተባልኩ። ኖረም አልኖረ ለውጥ ስለማያመጣ እቤቴ ሄጄ ማስረጃዬን አመጣሁና የዛን ዕለት ተመዘገብኩ። ከጥቂት ቀናት በኋላ ፈተናውን አለፍኩ። ያውም በጣም ቀሎኝ። ጥያቄዎቹ የትምህርት ቤት አይነት እንግሊዝኛና ሂሳብ ነበሩ። አባቴ እንደተመለሰ ዜናውን አበሰርኩት። ባልጠበቅኩት ሁኔታ ከቢሮ ቢሮ እየዞረ የኔ ልጅ ፈተናውን በጣጠሰው እያለ ሲናገር በአፍረት አንገቴን ደፋ ነበር። የእርዳታ ማስተባበሪያ ክፍለ አገራት ያሉትን ስልክ አልባ ቅርንጫፍ ጽህፈት ቤቶች በሬዲዮ ሞርስ ማገናኘት ስለፈለገ ነበር። ስልጠናውን የሚሰጠው ቤላ የነበረው የወቅቱ የምድር ጦር መገናኛ መምሪያ ነበር። የሬዲዮ ኦፕሬተርነት በዋነኛነት የሚገለገሉት ወታደሮች ስለሆኑ ከጦር ውጭ ስልጠና የሚሰጥ አካል አልነበረም። ተዛማጅ ስልጠና የሚሰጠው ደግሞ ቅዱስ ዮሴፍ ቤተክርስቲያን አካባቢ የሚገኘው የእርዳታ ማስተባበሪያ ቅርንጫፍ ጽህፈት ቤት ነበር። ብዙ ሳንቆይ ጓዜን ሸክፌ ቤላ ከተምኩ። በስልጠናው በጣም ነበር የተደሰትኩት። አብዛኛው የተግባር ስልጠና ስለነበር ትኩረታችንን የሚስብና አጓጊ ነበር። ወናው የአሰልጣኞች ኃላፊ ሻለቃ ነሲቡ በኋላ ኮሎኔል ሲሆኑ ፍጹም የተረጋጉ የወጣት ስሜት የሚገባቸውና በሙያቸው የተካኑ መኮንን ነበሩ። ትምህርቱ ክህሎትን ማዳበር የሚጠይቅ ስለነበር በወጣት ዕድሜ ለምንገኝ ልጆች ተስማሚ ነበር። እኛ ሲቪል ብንሆንም የሰራዊቱን ሕጎችና ስነስርዓት ልናከብር ግድ ነበር። የምንለብሰው የወታደር ዩኒፎርም ባይሆንም የወታደሮቹ አይነት ቱታና ጫማ ነው። በሌሊት መነሳት ግድ ነበር። አልጋችንን በወታደር ስርዓት አንጥፈን የመኝታ ክፍላችንን በጽዳት መጠበቅም እንዲሁ ግዴታ ነው። እንደ ወታደር ተሰልፈን በባንዲራ መስቀልና ማውረድ ስነ ስርዓት ላይ እንገኛለን። ከተወሰነ ሰዓት ውጭ አምሽተን መግባት አንችልም። ጨለምለም ሲል ከመጣንም እንደ ወታደሮቹ ለመግቢያ የተዘጋጀውን የሚስጥር ኮድ ለዘቦች ነግረን ነበር የምንገባው። የወታደር ግዴታ ግን አልነበረብንም። ከስልጠና ውጭ እነሱ የሚሰሩትን ስራ አንሰራም። የእኛን ወጪ የሚሸፍነው የእርዳታ ማስተባበሪያ ኮሚሽን ስለነበር ከሌሎች ወታደሮች የተለየነን። አልጋችን በአየር የሚነፋ ምቾት ያለው ፍራሽ ነው። አንሶላችንም ከመስሪያ ቤታችን የተሰጠን ነው። በነጻ የሚታደሉን የትምህርት መሳሪያዎችም ጥራት ያላቸው ናቸው። የምናድረውም በተለይ ለተዘጋጁልን ክፍሎች ውስጥ ነው። ስለዚህ በብዙ ነገር እንለያያለን። ለማንኛውም ቁርሳችን እንቁላል፣ ቅንጨ፣ ፍርፍር ሲሆን ምሳችንም ሆነ እራታችን ከጾም ቀን ውጭ ስጋ ወጥ ነበር። በሲቪልነት ተቀጥረን ወታደራዊ ስርዓትና ሕግ እንድንከተል መደረጉ ውስጣችን ባይፈልገውም ኋላ ላይ ሳስበው የማይገኝ ትልቅ አጋጣሚ ነበር። በጠዋት መነሳት፣ ጽዳትን መጠበቅ፣ ስርዓት መያዝ፣ የሥራ ሰዓትን ማክበርና የመሳሰሉት ለሕይወት የሚያስፈልጉ ስነ ምግባሮችን ተምረንበታል። በአጠቃላይ የቤላ ካምፕ ኑሬ አስደሳች ነበር። ሁሉም ወጣት የተወሰኑ ወራት ወታደር ቤት ቢኖርና በመምህርነት ቢያገለግል ለጥሩ ሰብዕና ይረዳል የሚል እምነት እስካሁን ድረስ አለኝ። ትንሳይን ከወታደሮች ጋር ኖሮ እንዴት እንደነበርና ተስማምቶ መኖሩን ጠየቅኩት። ለምን አልስማማም? የጸባይ ችግር እኮ የለብኝም። ያኔም ቢሆን የወታደር ጥላቻ የለብኝም። ያባ እኮ በርካታ ወታደር አባላት ነበሩት። አንድ ሁለቱንም ጥናት አስጠንቻለሁ። ከተራ ወታደር ጀምሮ እስከ መኮንን የደረሱ ዘመዶችም ነበሩኝ። ማይገርም ጓደኝነት ደረጃ የደረሱን ወታደሮችም ነበሩ። እስካሁን ድረስ ወታደር ጓደኞች አሉኝ። እንደማንኛውም ሰው የምጠላው ካድሬዎቹን ነበር። ለነገሩ ወታደሮቹ ራሳቸው ካድሬዎቹን አይወዷቸውም። በተለይ የሻለቃ ነሲቡ ሰብእና የበርካታ መልካም ወታደሮች ተምሳሌት ስለነበር የሰራዊቱን አባላት በተሻለ መንገድ ለመመልከት አስችሎኛል። እንኳን እዚያ ግቢ ገባው። ስልጠና ላይ ሆኜ ደስተኛ በሆንም አልፎ አልፎም ቢሆን ስጋት ውስጥ ነበርኩ። እንደገና ልታሰር እችላለሁ የሚል ፍራቻ ነበረኝ። ፍራቻዬ የተጋነነ ቢሆንም ምክንያት ነበረኝ። ጉዳይን አንድ ቀን በሆነ አጋጣሚ ይደርሱበታል የሚል ግምት ነበረኝ። በዚህ አይነት የምቾትና የስጋት ድብልቅ ስሜት ውስጥ እያለሁ ጳጉሜ 5 ቀን 1971 ዓ.ም ስልጠናውን ጨርሰን በእርዳታ ማስተባበሪያ የሬዲዮ ኦፕሬተርነት ተመረቅ። ለአንድ ወር ለሚጠጋ ጊዜም እረፍት ወስደን አዲሱን ዓመት 1972 ዓ.ም በደስታ ባረክ ነው። ሁላችንም ወደ ተለያየ ክፍለ አገር ከመመደባችን በፊት የምደባ ቦታን የመምረጥ እድል እንዲሰጠኝ የመስሪያ ቤቱን አስተዳደር አይኔን በጨዋ ልቤ ጠየቅኩ። እንደ ምክንያት ያቀረብኩት በመጀመሪያ ከፍተኛ ነጥብ ካመጡት ልጆች መካከል ስለሆንኩ፣ ሁለተኛ ከአዲስ አበባ ከወጣሁ አይቀር ራቅ ያለ የማላቀውን ክፍለ አገር ማየት እንደምፈልግ በመግለጽ ነበር። ሁለቱም ምክንያቶች ተቀባይነት አላገኙም። ለኔ ለብቻ የተለየ እድል እንደማይሰጠኝ ፊት ለፊት ነግረው አሰናበቱኝ። ከጥቂት ቀን በኋላ የተመደብንበት ቦታ ተገለጸልን። እኔ የደረሰኝ ምዕራብ ኢትዮጵያ ነበር። ቢርቅም ወደ ኬንያ ድንበር ለመሄድ የሚያስችል የእርዳታ ማስተባበሪያ ኮሚሽን ቅርንጫፍ የነበረች ትንሽ ከተማ ነች። ጮቤ ነበር የረገጥኩት። ከዓመት በፊት የጎንደር አድባር ባትቀበለኝም አሁን ያለማንም እርዳታ በራሴው ጥረት ከሀገር ልወጣ ነው። እንደ ሕፃን ልጅ ቦረኩ። የምጠላውን መንግስት ልታገል ካልተቻለም ከፊቱ ዞር ልል ግድ ነበር። እነሆም ምኞቴ ደረሰ። ወዲያው ወደ ምድብ ስፍራችን እንድንንቀሳቀስ መስሪያ ቤቱ አስፈላጊውን ዝግጅት አደረገ። የአንድ ወር ደሞዝ፣ የትራንስፖርትና የውሎ አበል ተቀብለን በሁለት ቀን ውስጥ አዲስ አበባን እንድንለቅ ታዘዝ። ከዋናውም ጽህፈት ቤት ተሰናበት። የፈሩት ይደርሳል። ከአስራ አምስት ቀን በኋላ ስንገናኝ ውይይታችን የቆመበትን ነጥብ አስታወስኩትና የተመደበበት ቦታ እንዴት እንደሄደና ስላጋጠመው ሁኔታ እንዲነግረኝ ትንሣኤን ስጠይቀው ፍጹም ወዳልጠበቅኩት የሕይወቱ ምዕራፍ ከተተኝ። ባለፈው እንደነገርኩህ የውሎ አበልና የአንድ ወር ደሞዝ ተቀብዬ ወደ ቤት ያመራው ገንዘቡን የተቀበልነው ከሰዓት በኋላ ከረፈደ ስለነበር ወደ ጊዮን ሆቴል አካባቢ ከሚገኘው መስሪያ ቤታችን በእግሬ ወደ ቤቴ እየሄድኩ እያለ የሰፈሬን ጓደኛ ብሬን አገኘሁት። የጥምጥሞሹ ደስ ብሎኝ የወጪ ልለው መሸታ ቤት ገባን። እስከ ምሽቱ 2 ሰዓት አካባቢ ቆይተን ወደ ቤታችን ተጓዝ። ከኦሊምፒያ ታጥፈን የሰፈራችንን መንገድ እንደያዝን በስተግራ በኩል ሱቅ ውስጥ ሲጋራ ልንገዛ ገባን። ሂሳብ በመክፈል ላይ ያለው ባይን የማውቀው የቀበሌያችን አብዮት ጠባቂ ጠመንጃውን ታጥቆ ትፈለጋለህ አለኝ። መጀመሪያ የሚቀልድ ነበር የመሰለኝ። ሆነም ለቀልድ የሚያበቃ ግንኙነት አልነበረንም። ለምን አልኩት? አላውቅም ታዘን ነው አለኝ። ታዲያ በዚህ ምሽት ነው እንዴ የምትፈልጉኝ? አዎ አስራችሁ አሳድሩት ነው የተባልነው ሲለኝ ደነገጥኩ። ጉዳዩ ከበድ ያለ እንደሆነ ገባኝ። እሺ ብየው ከሱቁ ውስጥ ስንወጣ ሌሎች 3 ታጣቂዎች ከውጭ ሆነው ይጠብቃሉ። ጓደኛዬ ያናገረኝን አብዮት ጠበቃ ስለምፈልግበት ጉዳይ እየጠየቀው ይያለ እኔ ጥያቸው ወደፊት ሄድኩ። ከፊት ለፊቴ አንድ አብዮት ጠበቃ ተፈተፍ ይላል። ወደ ቀበሌው ጽፈት ቤት ለመሄድ የሚያስችል አንድ አቋራጭ መታጠፊያ ትቼ የቤቴን አቅጣጫ ያዝኩ። ወዴት ነው? ወደ ቀበሌ እንሄድ እንጂ አለኝ ከፊቴ የነበረው ታጣቂ። መልስ ሳልሰጠው ወደ ኋላ ዞር ብዬ ሳይ 3 አብዮት ጠባቂዎች መሳሪያቸውን ደግነው ተጠግተውኛል። መጥፋት እንጂ አጥፍቼ እንደማልጠፋ ገባኝ። እቤት ሄጄ ለእናቴ መንገር አለብኝ፣ ለሌሊት የሚሆን ልብስም መያዝ አለብኝ ብዬ መልስ ሳልጠብቅ ጉዞዬን በድፍረት ቀጠልኩ። ለምን እምቢ እንዳላሉኝ አላውቅም። ምናልባት ከሁኔታዬ እሺ እንደማልላቸው ገብቷቸዋል መሰለኝ። የሚፈልጉኝ ከዚያው ከያፋነቴ ጋር የተያያዘ ሊሆን እንደሚችል በደንብ ገምቻለሁ። ማን ጠቆመብኝ? እንዴት ደረሱበት? እያልኩ እቤት ደረሱ። በወቅቱ እናቴ ታማ ተኝታ ነበር። ሳያት አንጀቴ ተላወሰ። ያልታደለች ቀበሌዎች ይፈልጉኛል፣ ታስረ ታድራለህ ብለውኛል። አይዞሽ ቀላል ነገር ይመስለኛል እያልኩ ስለፈልፍ መልስ ሳትሰጠኝ ክው ብላ ቀረች። ሽንት ቤት ስሄድ ብዬ ከቤት ወጣውና በፍጥነት ወደ ጓሮ ሄድኩ። በጀርባ በኩል አጥር ዘርዬ ላመልጥ ነበር። የቆርቆሮውን አጥር እንደተጠጋው ከውጭ በኩል የሰው ድምፅ ሰማሁ። በአጥሩ ቀዳዳ ሳይ 2 አብዮት ጥበቃዎች ቆመዋል። ግቢያችን እንደተከበበ ገባኝ። አማራጭ ስላልነበረኝ ወደ ቤት ተመለስኩ። ኪሴ ውስጥ የነበረውን የወር ደሞዜንና የውሎ አበል እናቴ አልጋ ላይ በተንኩት። ሌላም ይዤው የነበረውን የሽኝት ደብዳቤዎችና ሌሎች ነገሮች እዛው ጥዬ ዞር ብዬ አየኋት። ፊቷ ተቀያይሯል። እንባዋ እንደ ጉድ ይወርዳል። ድንጋጤው ነው መሰል ጮኸ። አላለቀሰችም፣ ቃልም አልተነፈሰች። አልጋው ጫፍ ላይ ቁጭ ብዬ እንደ ሕፃን ሳላባብላት ሞከርኩ። አሁንም ሊያስሩህ ነው? አይበቃቸውም አይነት ንግግር ስትጀምር በተቻለኝ መጠን ጉዳዩ ቀላል ሊሆን እንደሚችልና በሽታዋን ብቻ እንድታስታምም ደጋግሜ ነገርኳት። እምባዋ ስላላቆመ ትቻት ወጣሁ። በቤት ያለው ሰው ሁሉ ተከተለኝ። የራሴን ዕዳ ራሴ ብቻ የምሸከመው መቼ ይሆን? መግቢያችን ላይ ሌሎች 3 አብዮት ጠባቂዎች መሳሪያቸውን ደግነው ቆመዋል። ራቅ ብሎ ደግሞ ሌላ 1፣ ከጓሮ 2። ያ ሁሉ አብዮት ጠበቃ ከየት ተሰባስቦ እንደመጣ ገረመኝ። የሚፈልጉኝ ቀበሌዎች ሳይሆኑ የበላይ ጌቶቻቸው እንደሆኑ ገባኝ። የፈሩት ይደርሳል እንዲሉ እንደገና በእነዚያ የሰው ጅቦች እጅ ወደቅኩ። በመንጋ ቤት ጥበቃ ታጅቤ ቀበሌ 18 ጽፈት ቤት ደረስኩ። ድሮ ወጣቶችን ያስሩበት የነበረው መጋዘን ውስጥ በፍጥነት ከተቱኝ። ከመጀመሪያ እስከ መጨረሻ መሳሪያቸውን እንደወደሩብኝ ነው። ጥንትም ፍርሃት የተጠናወታቸው ይሁኑ ወይም ያመልጣል ብለው ይፍሩ አላወቅኩም። ከቤት አንሶላና ፍራሽ አመጡልኝ። ደግነቱ ተቀበሏቸው። ሲሚንቶ ላይ ከማደርም ገላገሉኝ። እስር ቤቱ ጥግ ላይ አንድ ሰካራም ጸጥታ በመንሳት አስረውት ይለፈልፋል። እዚያ ሰፊ አዳራሽ ውስጥ እኔና እሱ ብቻ ነበር። እስረኛው እየተለፋደደ አላስቀምጥ አለኝ። እኔ ለራሴ በንዴት ተቃጥያለሁ። ጭቅጨቃው አልበቃ ብሎት አጠገቤ ቆሞ ትከሻዬን እየነካ ለሚለፈልፈው ነገር መልስ እንድሰጠው በመፈለግ እረፍት ነሳኝ። 3-4 ተወኝ አልኩት። በመጨረሻ አልሰማሲል አንዴ በጠፊ ከዚያ በትራሳነሳው እዚያ ሲሚንቶ ላይ ተዘረረ። ከዚያ በኋላ እዚያው የተጋደመበት አንድ ቃል ሳይተነፍስ አድሮ ጧት ተፈታ። በማግስቱ የተፈለኩት ከማዕከላዊ የምርመራ ማዕከል እንደሆነ ሰማሁ። እድል በለው እጣፈንታ ካስፈለገም ለበጎ ነው በለው። ከአዲስ አበባ ለመውጣት ሁለት ቀን ሲቀረኝ ተያዝኩ። ምናልባት ያንን ቀን ባልፍ ኖሮ አይፈልጉኝም ብዬ አስባለሁ። ሁን ያለው ሆነ። ብዙ ጊዜ የምፈራው ነገር ስለነበር ንዴት እንጂ አልገረመኝም። በማግስቱ የሚያውቀኝ የሰፈር ሰው ሲጠይቀኝ ዋለ። ሊቃነ መናብርቱ እየተናደዱ፣ አብዮት ጥበቃዎች ደግሞ እስኪሰለቻቸው ድረስ ነው ሰው የጠየቀኝ። ካሁን አሁን ይወስዱኛል ስል መሸ። በሚቀጥለውም ቀን እንዲሁ አዋሉኝ። ቀበሌዎቹን በሰው ሰው በማነጋገር አሳልፈው እንዳይሰጡኝ ያልተደረገ ሙከራ አልነበረም። አባቴ መጥቶ ያደረገው ሙከራም አልተሳካ። እንዲለቁኝ ማድረግ ባይችልም ለምንና እንዴት እንደታሰርኩ በሚስጥር ነገሩት። አባቴ የጎንደሩ ጉዞ ድጋሚ እንዳይሞከር የከለከለው እሱ ስለነበር ለሰው የማይናገረው ጸጸት ሆኖበታል። ጭራሽ እኔ እሱን ማጽናናት ውስጥ ገባሁ። ለማንኛውም ለመታሰሬ ምክንያት የሆነው የኛው ልጅ ነበ መሆኑን ቀበሌዎቹ ሹክ ያሉትን ነገረኝና ተዘጋጅተህ ሂድ አለኝ። አባቴን ለአንዴና ለመጨረሻ ጊዜ ያየሁት ያን ቀን ነው። ከሁለት ወር በኋላ አረፈ። አሟሟቱን የመጀመሪያው ቀን ነግሬሃለሁ። ማን ነው ይሄ ነበ? አንጃ ነው ወይስ የከዳይ እናንተ ሰው? ነበ ሁለቱንም አይደለም። ከነበ ጋር ያንድ ቀበሌ ልጆች ባንሆንም ቤታችን ቅርብ ለቅርብ ነበር። ነበ በጣም ተጫዋችና ተግባቢ ስለሆነ ለጓደኝነት የሚመረጥ ልጅ ነው። ከድገት በህብረት ዘመቻ ትቼ ከተመለስኩ በኋላ እኔ ወደ ፖለቲካው ሰተት ብዬ ስገባ ነበ አልፈጠነም። አልፎ አልፎ የድርጅታችንን ጋዜጣ በጓደኝነት መልክ ብሰጠውም የጥናት ቡድን አባል ለማድረግ አልቸኮልኩም። የአባ ውስጥ በገባው ከአንድ ዓመት በኋላ ወራቱን በማላስታውሰው ጊዜ አንድ የኛ አባል ክፍለ ሀገር ስለሚሄድ በጥናት ክበብ ይዟቸው ነበር። ስለዚህ የነበሩትን ልጆች እኔ ተረክቤው ጥናቱን እንዳስጨርሳቸው ጠየቀኝ። እሺ አልኩት። ልጁ ከወር በላይ አስጠንቷቸው ነበር። ከልጆቹ መሃል አንዱ ነበ ነበር። ቀሪውን አንድ ወር ከነበ ጋር ጥናት ካደረግን በኋላ ለአባልነት መለመልኳቸው። ከዚያም እነሱንም ወደ ቀበሌያቸው፣ ነበንም ወደ ራሱ ቀበሌ ሴል እንዲተላለፍ አደረኩ። ከዚያ ጊዜ በኋላ ከነበም ሆነ ከሌሎች ጋር በሥራ ጉዳይ ተገናኝተን አናውቅም። ብዙ ወራት ቆይቶ በ1969 ዓ.ም ተመረጥ መጨረሻ ይመስለኛል ከጸጥታ ኮሚቴ አንድ ሪፖርት እኔ ለነበርኩበት ሪጅን ተላከ። አንድ አባል የመሳሪያ መግዣ 1600 ብር ወስዶ ጠፋ የሚል። ገንዘቡ የተሰጠው በዛው በጥቃት መከላከል ስኳድ በኩል ስለነበር ጉዳዩ ለሪጅናችን አዲስ ነበር። የነበ ቀበሌ በኔ ሪጅን ስር ስለነበር ጉዳዩን እንዳጣራ ተመደብኩ። የልጁን ስም ስጠይቅ የኔው ነበ ሆኖ አረፈው። በጣም ደነገጥኩ። ማመን ሁሉ አቃተኝ። ዝርዝሩ ብዙ ስለሆነ ተወው። ከእናቱ ጋር በጣም ስለምንግባባ እሳቸውን ቤት ሄጄ አጣርቻለሁ። ነበ ትግል በቃኝ ብሏል። ኢህአፓን ክዶ ወደ ደርግ መግባት ግን አላሰበምም አልፈለገም። የፈለገው ትግሉን መሸሽ ብቻ ነበር። ይህ ደግሞ መብቱም ጭምር ነው። ለድርጅታችን አዲስ ነገር አይደለም። ሶስት ልጆች ይመስሉኛል ተመሳሳይ እርምጃ መውሰዳቸውን ቀደም ብዬ ሰምቻለሁ። ፓርቲያችንም በዚህ የተነሳ ቂም ይዞ አይተናኮልም። ያም ሆኖ በስንትና ስንት ትግልና መስዋዕትነት የተገኘን የድርጅቱን ጥሬ ብር መውሰድ በማንኛውም መመዘኛ ትክክል አልነበረም። ዋናው ነገርና እፎይ ያሰኘን እኔም አጣርቼ ሪፖርት ያደረግኩት ነበ የራሱ ድርጅትና ጓደኞቹ ላይ ጉዳት ለማድረስ አለመፈለጉ ነው። ከዚህ ሪፖርት በኋላ እኔም ተውኩት። درجتهم مكتاتل سلال فلقة كتايو فزياو تزقع كان دامت بوالا مالتم اني ارداتا ماستبابر ايالو نبا بادنجر سفر استكستة يا يرو اللي اللبسون قجارغو بغنو شرقو التاتقوال نبا የሮለር ስልጣና በኋላ ወደ ሶቪየት ህብረት ተልኮ በተጨማሪ የወታደራዊ ቴክኖሎጂ ስልጣና ተመርቋል። በዚያ ቀጥ ያለና ሎጋ ሰውነቱ ላይ የለበሰው የሮለር ልብስና ሽጉጥ ተጨማሪ ሞገስ ሆኖለታል። ያፋ በነበረ ጊዜ ያስፈራሩት የነበሩት የቀበሌ ሰዎች ፊት ያለ ፍርሃት መታየት ጀመረ። ቀበሌዎች ወደ ውጭ አገር ሄዶ ሰልጥኖ መምጣቱ በጣም አናዷቸዋል። በቀናትም ተንጨርጭረዋል። ብዙ ሳይቆይ ቀድሞ በያፓንነት የሚጠረጠር ሰው እንዴት ሶቪየት ህብረት ድረስ ሄዶ ሰልጥኖ እንደመጣ ይጣራልን የሚል የቀበሌ ሰዎች ለከፍተኛ መለከቱ። እነሱ ደግሞ ለማከላዊ ምርመራ ላኩት። ነበ ታሰረ ብሎም ተገረፈ። እሱ ግን ያፓን ነበር መሳሪያ ልግዛብዬ ብራቸውን ወስጄ ጠፍቼባቸው አየር ወልደር ተቀጥሬ ያለው ስከተር ይሃፋ መሆኔን ለሚመለከተው የመንግስት መዋቅር አልተናገርኩም ማለ። ይሁንት ነው እነሱ ግን አላመኑትም። ይሃፋ ሰርጎ ገብ አርጎ ልኮ ነው ብለው እስሩን አጠኑበት። የሆነውን እውነት አልተቀበሉትም። መርማሪዎቹ የሚለውን ሁሉ ለማጣራት አብሬያቸው ሰርቻለሁ ያላቸውን ልጆች ስም ይዘው የታሰሩና ታስረው የተፈቱ ልጆችን ፋይል ከከፍተኛና ቀበሌ ጋር በመሆን አገላበጡ። የሌሎቹ በሙሉ ሲገጥም ከማዕከላዊ ያወጡት የኔ ግን እሱ ከሚለው ጋር አይሄድም። ከፍተኛው ስለኔ የሚያውቀው ነገር አልነበረም። ቀበሌውም ታስሬ መፈታቴን እንጂ ዝርዝር እንደማያውቅ ገልጾ ለማዕከላዊ መልስ ሰጠ። እንደገና የኔን ስም የጠቀሱ የሌሎች ልጆች ፋይል ይፈለግ ሲባል ከከፍተኛ 18 የተወሰነ ተገኘ። ያም ወደ ከፍተኛ 19 መራቸውና በተመሳሳይ ያገኙ። የኔ ስም እዚም እዚያም ተጠቅሷል። የማዕከላዊ ፋይሌና የተሰበሰቡት ፋይሎች አራምባና ቆቦ ሆኑ። አጭበርብሬ እንደተፈታሁም ማዕከላዊ ደረሰብኝ። በቀበሌ አማካይነት ታስሬ እንድላክ የሚስጥር ደብዳቤ ለከፍተኛ ተላከ። ከፍተኛ ደግሞ ለቀበሌ ትዕዛዝ አስተላለፈ። እንዴት ያናደዳል! በጣም እንጂ አብሬው ከሰራሁት ልጅ ጋር ቢሆን እንኳን ይሁን ትላለ። አስጠናው ተብዬ በተላከልኝ ልጅ መሆኑ ያበሳጫል። ለማንኛውም ቀበሌዎች ባሰሩኝ በሶስተኛው ቀን ወደ ማዕከላዊ ወሰዱኝ። በለቱ እኔን ለመሸኘት በርካታ ሰው ቀበሌውን አጥለቀለቀው። ከነዚህ መካከል አንዷ እትዬ ተዋቡ ነበሩ። የሜዲን ቁርጥ ሲሰሙ እንደ ሎጥ ሚስት ወደ ጨውነት ተቀየሩ። ሰሞኑን ሲያበረታቱኝ የነበሩት ሴት ያ ጥንካሬያቸው ጠፍቶ የሙሾ አይነት ለቅሶ አለቀሱ። ጥቂት ቆይታ እህቴ ስኔ መጣች። እሷን ሳይ እኔም ባሰብኝ። ጠዋት ወደ 5 ሰዓት ላይ እንደ ባለስልጣን በሽጉጥ ታጣቂዎች ታጅቤ ማዕከላዊ ምርመራ ገባሁ።
እንዴት ዝም ይባላል ልሻን ሸብቦ የውርደትን ከሬ ደርቦ ደራርቦ እንዴት ችላ ይሏል ቀልብን ሰብስቦ ጉድ የማይገልጸው ጉድ ሲሰራ በደቦ አንድ ባንድ ገዳይ የዘመን ተስቦ ጣቆ አንጭታችን አላላውስ ብሎን እንዴት ዝም ይባላል ልጆችን ሰብስቦ ቋርጦ የጣለ የዘመን ተስቦ ጸጋችንን ገፈው ነጻነት አስቦ መግዛትን በሚሻ እየቀጠቀጠ በበደል መዶሻ እንዴት እንኖራለን ግርማችን ተገፎ በጎጠኛ መንጋ እየተለተሉን በበቀል አለንጋ ቆራርጠው ሲጥሉን እንደ ቅርጫ ስጋ እያየን በገቢር እንዴት ችላ ይሏል ይህን ያገር ነውር ዘመነ ግርምቢት እግራ የተጋባ ያሳየን ጀመረ ይህን የግፍ አይነት በነጋ በጠባ ነጻነትን ብሎ ህይወት በከፈለ አራያ በሆነ ታግሎ ባታገለ እንዴት ይጥፋ ደብዛው ሞረሽ እንዳንለው እንዴት ኮቻልባ ይሁን ይሰወራ አድባሩ ካደገበት ቀየ ከመሃል የተደብሩ ለአገር ቤዛ መሆን ተቆጥሮ ካጢያት እንዴት ይበየናል ተከርችሞ መኖር በእግረ ሙቅ ሰንሰለት ወገንን የፈጁ በፍጹም ጭካኔ ህዝብን የመተሩ በግፍ ባረመኔ የስርዓቱ ቁንጮ አማካሪ ሆነው እያየሁኝ ዋኔ ደብዛን የማጥፋት ግብፍ በነጸጋይ ላይ አልችልም እኔ ዝም ማለት አንችልም የጸጋችንን ግፍ አይተን እንዳላየን ሰምተን እንዳልሰማን አይናችንን ጋርደን ጆሮአችንን ደፍነን ልሳናችንን ዘግተን አንችልም ዝም ማለት ይህን የግፍ ቁንጮ አይተን እንዳላየን ሰላምም አይሰጥም የጭካኔው ጣሪያ ታይቶ የማይታወቅ የሌለው አምሳያ የበደሉን ጥልቀት የጭካኔው አይነት እንዲያው ባጠቃላይ የሆነውን ኩነት ያሰበው ባንክሮ በስና መክንዮ ፈትሾ መርምሮ አውጥቶ አውርዶ በጣም አተኩሮ ዓለምን ያስክዳል ሰውን ያጸይፋል ከቶ እስከ ወዲያኛው ይኮነ አሳቱ የደግና ውለታው አርባ ጉጉ ወተር ባሰቦት ባሐረር ባሩሻ አቦ ሙሳ ባረካ አዋሳ በግስ በጥካኔ ወገንን ያረዱ ያለን በለስጋት በነጻነት የኖሩ በነጻ ይሄዱ በደስታ በድሎት ውስኪና ጮማውን እያወራረዱ ያየን ባይናችን የጸጋይን በደል ከቶ እንዴት ይችላል እዝነ ህሊናችን እኔ እንጃ ያላማረኝም ደግፈን ማላይ ይሃረማዊነት እጅጉን ቅጣጣ ይህ የግፍ ቁንጮ የሚወልደው ጣጣ አይቀርም ማምጣቱ የበዳይ ንጣ ይዋል ይደር እንጂ ፀሐይ እስኪወጣ ያኔ እና አርገኝ ይህ ሁሉ በደል ሰሚ ጆሮ ሲያገኝ
ለላ ፕሮግራማችን በዚሁ ይተናቀቃል። የነሎ ፕሮግራም ነገ ጠዋት ከ1 እስከ 3 እንዲሁም ከሰዓት በኋላ ከ7 እስከ 9 ሰዓት በድጋሚ እናሰማለን። ደናምሹ